Ani kanarraaf qabnu kanuma nagaatti bula.
ይህ የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ህዳር 14 2015 ዓ.ም ዝግጅታችን ጀመረ። ናይሮቢ በተካሄደው የሰላም ስምምነት አማካኝነት ለትግራይ ተዋጊዎች ኦሬንቴሽን ወይም ደግሞ ገለጻ እየተሰጠ መሆኑን ዋና አዛዡ ተናገሩ። ዝርዝር ዘገባ ይኖረናል። በሌላ በኩል ከኦሮሚያ ክልል የተለያዩ አካባቢዎች ተፈናቅለው በአማራ ክልል ደቡብ ወሎ ዞን ቃሉ ወረዳ ሀርቡ ከተማ የሚገኙ ተፈናቃዮች ካሉበት ቦታ ወደ ሌላ ቦታ እንዲዘዋወሩ ያለምንም ያለ ትራንስፖርት አቅርቦት እንደተነገራቸው ገለጹ። የደቡብ ወሎ ዞን አደጋ መከላከል ጉዳዩ ትክክል አይደለም ሲል አስተባብሏል። ሙሉ ዘገባ ይኖረናል። እነዚህንና ሌሎች በርከት ያሉ ቅንብሮችንም ለምሽቱ ይዘንላችኋል። እኔ አስጥልኝ እንደምናመሻችሁ ተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን ታቀናብርልናለች። የዌብና ማህበራዊ ገጽ አቀናባሪያችን አበባየው ገበያው፣ የምስልና ድምጽ ቅንብሩን የሚመሩት ደግሞ ግርማ ደገፋውና ሲሳይ አሸናፊ ናቸው። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። እናንተም አብራችሁን ቆዩ። ዝግጅቶቻችንን እንዲህ ከራዲዮ በቴሌቪዥን በተጨማሪ ዌብሳይታችን ላይ ብትገቡ፣ የአትቪኦኤ አማሪክ የፌስቡክ ገጻችንንም ብትጎበኙ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜናዎችን አሰማችሁ።
ጤና ይስጥልኝ ክብራትና ክብራን፣ እንደምን አመሻችሁ። ከምሽቱ ዜና ጋር እንግዶ ወልዴ ነኝ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር የሰላም ስምምነቱን በአስቸኳይ ተግባራዊ ስለማድረግ አስፈላጊነትና በሰሜን ኢትዮጵያ ዘላቂ ሰላምን በማስፈን ጉዳይ ላይ መወያየታቸውን ትናንት በትዊተር ገጻቸው ላይ ባሰፈሩ ጽሑፍ አስታውቀዋል። የኢትዮጵያ መንግስት በትግራይ በአፋርና በአማራ ክልሎች የሰብአዊ እርዳታ አቅርቦት ለማድረስና መሰረታዊ አገልግሎቶችን ወደ ነበረበት ለመመለስ እየሰራ ላለው ስራ እውቅና እንደሚሰጡ ለጠቅላይ ሚኒስትሩ መግለጻቸውን የውጭ ጉዳይ መስሪያ ቤቱ አጭር መግለጫ ያሳያል። የውጭ ኃይሎች መውጣትንና የትግራይ ኃይሎች ትጥቅ ማስፈታትን ጨምሮ የሰላም ስምምነቱ በፍጥነት ተግባራዊ መደረጉን አስፈላጊነት ለጠቅላይ ሚኒስትር አብይ አህመድ እንዳነሱላቸው ተገልጿል። ዩናይትድ ስቴትስ በአፍሪካ ህብረት በኩል የተጀመረውን ሂደት ሙሉ በሙሉ እንደምትደግፍ በመግለጫው ላይ ሰፍሯል። የአፍሪካ ህብረት ለረጅም ጊዜ ሲጠበቅ የነበረውንና በደቡብ ሱዳን ሊቋቋም የታሰበውን የጦር ወንጀል ፍርድ ቤት ለመመስረት ተግቶ እንዲሰራ አምነስቲ ኢንተርናሽናል ዛሬ ረቡዕ ጥሪ አድርጓል። ችሎቱ በአገሪቱ ለአምስት ዓመታት በተካሄደው ደም አፋሳሽ ጦርነት ወቅት ተፈጽመዋል የተባሉ አሰቃቂ ድርጊቶችን ለመመልከት የታሰበ ነው። በአፍሪካ ህብረት መሪነት ሊመሰረት ስለታሰበው የጦር ችሎት መጀመሪያ ስምምነት ተደርሶ የነበረው በእንደ አውሮፓውያን አቆጣጠር 2015 በተፈረመው የሰላም ስምምነት ወቅት ሲሆን በኋላም እንደገና በ2018 ዓ.ም በነበረው የሰላም ውይይት ላይም ስምምነት ላይ ተደርሶ ነበር። ሆኖም ግን እስካሁን ተግባራዊ ሳይደረግ ቀርቷል። የመንግስትና የአማጽያን ወታደሮች በቡድን በመድፈር የዘር ጭፍጨፋ እንዲሁም ሕፃናትን ለወታደርነት በመመልመልና ሌሎች ዘግናኝ ድርጊቶችን በመፈጸም ይወነጀላሉ። በዓለም ወጣቷ ተብላ በምትገለጸው አገር በተካሄደው ጦርነት 400,000 ሰዎች አልቀዋል። ኤኤፍፒ የዜና ወኪል የአምነስቲን መግለጫ ጠቅሶ እንደዘገበው በሲቪል ማኅበረሰብና በእምነት ተቋማት የተመሠረተውና የደቡብ ሱዳን የሽግግር ፍትሕ ቡድን የተሰኘው ተቋም የአፍሪካ ህብረት ለአንድ ፍርድ ቤት ስልጣን ሰጥቶ በአገሪቱ የተፈጸመውን አስከፊ ወንጀል እንዲመረምር ማድረግ አለበት ሲሉ አሳስቧል። ደቡብ ሱዳን ከሱዳን ተለይታ አገር በሆነች ሁለት ዓመት ውስጥ ፕሬዚዳንቷ ሳልቫኪር ምክትላቸው የሆኑት ሪክ ማቻርን የመንግሥት ግልበጣ አስረውብኛል ብለው ከከሰሱ በኋላ አገሪቱ ወደ ከባድ ጦርነት ውስጥ ገብታለች። ጦርነቱ በተለይ የብሔር ቅርጽ በመያዙ በማቻር ኖር ማኅበረሰብና በሳልቫኪር ዲንካ ጎሳ መካከል ጨካኝ የሆነ የዘር ግጭት ተከስቷል። የተባበሩት መንግስታት ድርጅት መርማሪዎች የዘር ማጽዳት ሳይካሄድ አይቀርም ብለው በማስጠንቀቅ አስገድዶ መድፈርና ረሃብ እንደ ጦር መሳሪያ ጥቅም ላይ ውለዋል፣ ሲቪሎችም በጅምላ ተገድለዋል ሲሉ አክለዋል። ከሁለት ዓመት በፊት የሰላም ስምምነት እንደገና ሲፈረም ሳልቫኪር ስልጣንን የሚያጋራ መንግሥት ለመመስረትና በአፍሪካ ኅብረት በሚቋቋም ፍርድ ቤት አስከፊ የተባሉትን ወንጀሎች ለመዳኘት ተስማምቶ ነበር። መንግሥታቸው ግን እንዲህ ዐይነቱን ሂደት በማደናቀፍና ተጠርጣሪዎችን ለፍርድ የማቅረቡን ሥራ በማስተጓጎል በመከሰስ ላይ ይገኛል። የሶማሊያ መንግሥት በአልሻባብ ላይ የሚያካሄደውን ዘመቻ በዋናነት የሚዘግብ የቴሌቪዥን ፕሮግራም ዛሬ ረቡዕ ጀምሯል። አዲሱ ቻነል ኤስኤንቲቪ በተባለው በሶማሊያ ብሔራዊ ቴሌቪዥን ስር የሚተላለፍ ሲሆን ኤስኤንቲቪ ዳልጂር ወታደሩ በመባል ተሰይሟል። የሶማሊያው ፕሬዝደንት ሐሳን ሼክ መሐመድ ፕሮግራሙን በይፋ ካስጀመሩ በኋላ እንደተናገሩት ቻነሉ በሐዋሪጆቹ ላይ የሚደረገው ጦርነት አንዱ አካል ነው ብለዋል። ሐዋሪጅ ከእስልምና ያፈነገጠ ሰው እንደማለት ሲሆን መንግሥት አልሸባብን ለመግለጽ ይጠቀምበታል። ዋናው አስፈላጊ ጉዳይ ትክክለኛ መረጃና ዜና፣ ትክክለኛውን ሃይማኖት፣ ትክክለኛውን ርዕዮተ ዓለምና ትክክለኛውን አርበኝነት እንዲሁም መሬት ላይ ያለውን ሁኔታ ለሕዝቡ ማሳወቅ ነው ብለዋል ፕሬዚዳንቱ በሥነ ሥርዓቱ ላይ ባደረጉት ንግግር። ፕሮግራሙ በተለይ በአልሸባብ ስለ እስልምና ሃይማኖት የተሰጠው ትርጉም ትክክለኛው ትርጉም አለመሆኑን ለሕዝቡ አስረግጦ ያስተምራል ብለዋል ፕሬዚዳንቱ አክለው። ይህ በእንዲህ እንዳለ ባለፉት ሦስት ወራት በተደረገ ዘመቻ የጸጥታ ኃይሎች 600 የአልሸባብ ተዋጊዎችን ሲገድሉ 1200 የሚሆኑትን ደግሞ ማቁሰላቸውን የሶማሊያው ጠቅላይ ሚኒስትር ሐምዛ አብዲ ባሬ ዛሬ ተናግረዋል። የካቢኔያቸውን የመጀመሪያ 100 ቀናት ሪፖርት ያቀረቡት ጠቅላይ ሚኒስትር ባሬ አክለውም 68 መንደሮችን ከአልሸባብ ማስለቀቃቸውን አስታውቀዋል። አልሸባብ በበኩሉ አንዳንድ አካባቢዎችን መልሶ መቆጣጠሩንና በደርዘን የሚቆጠሩ የመንግሥትና አጋር ወታደሮችን መግደሉን ይገልጻል። በሁለቱም ወገን የሚባለውን በገለልተኛ ወገን ማረጋገጥ አልተቻለም። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሩሲያ በምሽት የፈጸመችው የአየር ድብደባ አንድ የሆስፒታል ማዋለጃ ክፍልን ሲመታ አዲስ የተወለደ ሕፃን ሲሞት እናቲቱ ጉዳት ደርሶባታል ሲሉ የዩክሬን ባለሥልጣናት ዛሬ አስታውቀዋል። ሚሳኤሉ ዛፖሮዤዥያ ውስጥ ቪልኒያንስክ በተባለች ከተማ በሚገኝ ሆስፒታል ውስጥ ያለ ሁለት ፎቅ የማዋለጃ ሕንፃ ማውደሙን ባለሥልጣናቱ ጨምረው ገልጸዋል። የአገሪቱ የአስቸኳይ ጊዜ አገልግሎት በበኩሉ የሕፃኑን እናትና አንድ ዶክተርን ከሕንፃው ፍርስራሽ ውስጥ ማውጣቱን አስታውቋል። ፕሬዚዳንት ቮሎዲሚር ዜሌንስኪ በቴሌግራም ባስተላለፉት መልእክት ሩሲያ ከሲቪሎችና ከሲቪል መገልገያዎች ጋር ጦርነቷን ቀጥላለች ብለዋል። ጠላት በአገራችን ላይ ላደረሰው ሰይጣናዊ ሥራ ሁሉ ተጠያቂ ይሆናል ብለዋል ዜሌንስኪ በመልእክታቸው። የአውሮፓ ፓርላማ ሩሲያን መንግሥታዊ ሽብር ፈጻሚ ብሎ መፈረጁን ዜሌንስኪ በደስታ ተቀብለዋል። ይህ በእንዲህ እንዳለ ትናንት ማክሰኞ የዩክሬን ባለሥልጣናት አንድ በኪቭ የሚገኝን የሩሲያ ኦርቶዶክስ ቤተ ክርስቲያን ገዳም ድንገት ፈትሸዋል። ፍተሻው በሩሲያ ልዩ ቡድን ሊደረግ የሚችልን የሰርጎ ገብ እንቅስቃሴን ለመመከት ነው ተብሏል። በዩኔስኮ ድንቃድንቅ መዝገብ በሰፈረው ገዳም የተደረገው ፍተሻ አንድ ቄስ ስለ ሩሲያ መልካምነት በስብከታቸው ወቅት ማንሳታቸውን ተከትሎ የመጣ ነው ተብሏል። በሞስኮቭ የሚደገፈው የሩሲያ ኦርቶዶክስ ቤተ ክርስቲያን የፑቲንን ወረራ በብርቱ በመደገፉ በዩክሬን የሚገኙ የሃይማኖቱ ተከታዮች ግንኙነታቸውን አቋርጠዋል። በሞስኮቭ የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ የዩክሬን ባለሥልጣናት በሩሲያ ኦርቶዶክስ ቤተ ክርስቲያን ላይ ጦርነት አውጀዋል ሲሉ ከሰዋል። በመጨረሻም አድማጮች፣ በአሜሪካ ቨርጂኒያ ግዛት ውስጥ በሚገኝ ወልማርት የገበያ ስፍራ ትናንት ማክሰኞ በተከፈተ ተኩስ ቢያንስ 6 ሰዎች መሞታቸውን የግዛቲቱ ፖሊስ አስታውቋል። ፖሊስ የሟቾቹን ቁጥር ማረጋገጡንና ተኳሹም ከሟቾቹ አንዱ መሆኑን ቼሳፒክ የተባለው ከተማ አስተዳደር ዛሬ በማለዳ አስታውቋል። ተኳሹ እንዴት እንደሞተ ወይም አጠቃላይ በሱቁ ውስጥ ስለተከፈተው ተኩስ በተመለከተ ባለሥልጣናት ዝርዝር መረጃ አልሰጡም። የወልማርት ዋና መሥሪያ ቤት በበኩሉ በተከሰተው አሳዛኝ ሁኔታ በጣም ደንግጠናል ሲል አስታውቋል። ጉዳት ለደረሰባቸው ለማኅበረሰቡና ለሠራተኞቻችን እየጸለይን ነው ሲል አክሏል። ከቨርጂኒያው ጥቃት ጥቂት ቀናት በፊት በኮሎራዶ በአንድ የምሽት ክለብ ውስጥ በተከፈተ ተኩስ 5 ሰዎች ተገድለው 18 ቆስለዋል። አድማጮች፣ ለምሽቱ የያዝነው ዜና በዚሁ ተፈጽሟል። እስከ ምሽቱ 4 ሰዓት አብራችሁ እንድትቆዩ ጋብዛለሁ። መልካም ምሽት።
እንግዲህ ወልዴን ለዓለም ዜናዎቹ እናመሰግናለን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ የሚተላለፍላችሁን በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ላይ የሚቀርብላችሁን የረቡዕ ምሽት የህዳር 14 2015 ዓ.ም ተመረጥ ምሽት ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voenews.com እንዲሁም @voenews የፌስቡክ ገጻችን ላይ በቀጥታ መከታተል ትችላላችሁ። አሁን ለዕለቱ ወደ ያዝነው ቀዳሚ ርዕስ እንወሰዳችሁ። በናይሮቢ ስምምነት መሰረት ለትግራይ ተዋጊዎች ገለጻ የመስጠት ስራ እየተከናወነ መሆኑና በሁለት ቀናት ውስጥ እንደሚጠናቀቅ ዋና አዛዡ ተናገሩ። ዋና አዛዡ ሌተናንት ጀነራል ታደሰ ወረደ ለክልሉ መገናኛ ብዙሃን በሰጡት መግለጫ በቀጣይነት የክልሉን ተዋጊዎች ከግጭት ቦታዎች በማስወጣት ወደ ተዘጋጀላቸው ቦታ የማዘዋወር ስራ እንደሚከናወን አብራርተዋል። ከመከላከያ ሰራዊቱ ውጪ ያሉ ኃይሎች ከትግራይ ክልል ካልወጡ በስተቀር የከባድ መሳሪያዎች ትጥቅ መፍታት ሂደት አይከናወንም ያሉት የትግራይ ተዋጊዎች ዋና አዛዥ ሌተናንት ጀነራል ታደሰ መከላከያ ሰራዊቱ ይህን ኃላፊነቱን እንዲወጣ አሳስበዋል። በፊልድ ማርሻል ብርሃኑ ጁላ የተመራው የኢትዮጵያ ቡድን ህዳር 4 2015 ዓመተ ምህረት ከናይሮቢ ወደ አዲስ አበባ ከመጣ በኋላ ፊልድ ማርሻሉ በሰጡት መግለጫ ለስምምነቱ ያላቸውን ቁርጠኝነት መግለጻቸው አይዘነጋም። በተያያዘም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የሰላም ስምምነቱ በአስቸኳይ ተግባራዊ በማድረግ አስፈላጊነትና በሰሜን ኢትዮጵያ ዘላቂ ሰላም ማስፈን በሚቻልበት ጉዳይ ላይ ከጠቅላይ ሚኒስትር አብይ አህመድ ጋር መነጋገራቸውን በትዊተር ገጻቸው ላይ አስፍረዋል። ኬኔዲ አባተ የእነዚህን መረጃዎች ዝርዝር እንደሚከተለው ያሰማናል።
የደቡብ አፍሪካውን የሰላም ስምምነት ተግባራዊ ለማድረግ በኬንያ ናይሮቢ ከተፈረመው የማስፈጸሚያ ሰነድ በኋላ ለመጀመሪያ ጊዜ መግለጫ የሰጡት የትግራይ ተዋጊዎች ዋና አዛዥ ሌተናንት ጀነራል ታደሰ ወረደ የናይሮቢ ውይይት በጥሩ መግባባት የተካሄደ እንደነበር አብራርተዋል። ለክልሉ መገናኛ ብዙሃን ትናንት መግለጫ በሰጡበት ወቅት በትግራይ ክልል ላሉ የተለያዩ ችግሮች መፍትሄ የሚያመጣ ነው ያሉትን ስምምነቱን ተፈጻሚ ለማድረግ ቁርጠኝነታቸውን የገለጹት ሌተናንት ጀነራሉ በናይሮቢው ስምምነት መሰረት ለሚ መሩት ተዋጊ ኃይል ገለጻ ወይም ኦሪንቴሽን የመስጠት ስራ እየተከናወነ መሆኑንና በሁለት ቀናት ውስጥ እንደሚጠናቀቅም ተናግረዋል።
ናይሮቢ ስምምነት ጊዜ ሰሌዳ መሰረት ኦሪንቴሽን ሰራዊቱን ከሰራዊት አዛዦች ከታች ድረስ የመግባት ሁኔታ ማለት ነው። ስለ ሰላም የጨረስ ነው ያለ ነው። ምናልባት በዚህ ሁለት ቀን ሙሉ በሙሉ እንጨርሳለን። እስከታይ ድረስ ሰላም ስምምነት ተግባራዊ ለማድረግ ኮድ ኦፍ ኮንዳክት አውጥተታል። እያንዳንዱ የኛውን ኮድ ኦፍ ኮንዳክት እንዲያውቁ አድርገናል። አመራሩም አባሉም
የኢትዮጵያ መከላከያ ሰራዊትና የትግራይ ተዋጊዎች ከፍተኛ አዛዦች በተፈራረሙት በናይሮቢው የሰላም ስምምነት አፈጻጸም ሰነድ ላይ የትጥቅ ማስፈታት ሂደትን የሚዘረዝረው ተራ ቁጥር 2 በሁለቱም ወገን ለጦር ሰራዊቶች ገለጻ ከተደረገ በኋላ በአራት ቀናት ውስጥ ተዋጊዎች ከግጭት ቦታዎች ለቀው እንደሚወጡ ይጠቅሳል። ሌተናንት ጀነራል ታደሰም ቀጣዩ ተግባራቸው ይህ እንደሚሆን አብራርተዋል።
ከዛ ቀጥሎ ወደ ሰራዊት ዲስኢንጌጅ አርጎ ማለት ተላቆ ካለበት ቦታ የውጊያ ግንባሮችን የማጠፍ ወይም የማፍረስ እና ሰራዊቱ ወደ ተቀመጠለት ቦታ አለ እሱ ጨርሰናል። የማን የት ይንቀሳቀሳል የሚለው ወደዛ የማጓጓዝ ጉዳይ ነው። ይሄ ደግሞ ከዚህ ተከታትሎ የሚጀምር ነው የሚሆነው። የሎጂስቲክስ አቅማችን የማጓጓዝ አቅማችን እስከፈቀደ ድረስ በአንድ ጊዜም ልናነሳው እንችላለን። ምናልባት የተወሰኑ ቀናት ውስጥ ይሆናል የማጓጓዝ።
በፕሪቶሪያው እና በናይሮቢው ስምምነቶች ግልጽ ያልሆኑ ጉዳዮች መኖራቸውንም ያብራሩት ዋና አዛዡ እነዚህ ክፍተቶች ለግጭት መነሻ እንዳይሆኑ በአስቸኳይ የፖለቲካ ውይይት በማድረግ እልባት መሰጠት አለበትም ብለዋል።
አንዳንዶቹ በሁለቱም ዶክመንት ክሊር ያልሆኑ ያልተደረጉ ነገሮች አሉ። በሞር ኦፍ ፖለቲካል እንትኑ ፈጥኖ ተጀምሮ መፍታት ያለበት ሊፈታቸው የሚገባ በስምምነቱ መሰረት በክልል ውስጥ ያለ መስተዳደር አለ። ስለዛ ትንሽ የተባለ አለ። ሎካል መስተዳደሮች ግን አለ። በየዞኑ በየወረዳው የቀበሌው ያሉ እነዚህ እንዲቀጥሉ ነው ታሳ የሚደረገው እንጂ እነዚህ እንዲፈርሱ አይደለም። ሰራዊቱ ነው ዲስኢንጌጅ የሚያደርገው እንጂ ሲቪል መስተዳደሩ ዲስኢንጌጅ የሚያደርገው የለም፣ ይቀጥላል። የእነዚህ ደህንነት የሚመለከት በቀጣይ እንትን መደረግ ያለበት ፖለቲካል ዲያሎጉ መፈታት ያለበት መፍጠን ያለበት ይሆናል። በዘገየ ቁጥር ለኮንፍሊክት መነሻ ሊሆን ይችላል።
የናይሮቢው የሰላም ስምምነት ማስፈጸሚያ ሰነድ እንደሚያመለክተው የከባድ መሳሪያዎች ትጥቅን የማስፈታት ሂደት የውጭ ኃይሎችንና ከኢትዮጵያ መከላከያ ሰራዊት ውጪ የሆኑ ኃይሎችን ከትግራይ ክልል ከማስወጣት ሂደት ጋር ጎን ለጎን ነው የሚከናወነው። ከመከላከያ ሰራዊቱ ውጪ ያሉ ኃይሎች ከትግራይ ክልል ካልወጡ በስተቀር የከባድ መሳሪያዎች ትጥቅ መፍታት ሂደት አይከናወንም ያሉት የትግራይ ተዋጊዎች ዋና አዛዥ ሌተናንት ጀነራል ታደሰ መከላከያ ሰራዊቱ ይህን ኃላፊነት እንዲወጣ አሳስበዋል። በፊልድ ማርሻል ብራኑ ጁላይ ተመረው የኢትዮጵያ ተደራዳሪ ቡድን ህዳር 4 2015 ዓመተ ምህረት ከናይሮቢ ወደ አዲስ አበባ ከተመለሰ በኋላ ፊልድ ማርሻሉ በሰጡት መግለጫ ለስምምነቱ ያላቸውን ቁርጠኝነት መግለጻቸው የሚታወስ ነው። ጠቅላይ ሚኒስትር አብይ አህመድም በቅርቡ ለህዝብ ተወካዮች ምክር ቤት ማብራሪያ በሰጡበት ወቅት መንግስታቸው ለስምምነቱ ተፈጻሚነት እንደሚሰራ መናገራቸው ይታወቃል። በተያያዘ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር ግጭቱን ለማቆም የተደረሰውን ስምምነት በአስቸኳይ ተግባራዊ በማድረግ አስፈላጊነትና በሰሜን ኢትዮጵያ ዘላቂ ሰላምን ማስፈን በሚቻልበት ጉዳይ ላይ መወያየታቸውን በትዊተር ገጻቸው ገልጸዋል። ሚኒስትሩ በዛሬው ትዊታቸው ዩናይትድ ስቴትስ በአፍሪካ ህብረት መሪነት የሚካሄደውን ሂደት ለመደገፍ ቁርጠኛ ነች ብለዋል። የሁለቱን አካላት ውይይት በማስመልከት የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ባወጣው መግለጫ የኢትዮጵያ መንግስት በትግራይ፣ በአፋርና በአማራ ክልሎች የሰብአዊ እርዳታ አቅርቦት ለማድረስና መሰረታዊ አገልግሎቶችን ወደ ነበሩበት ለመመለስ እየሰራ ላለው ስራ ሚኒስትሩ አንቶኒ ብሊንከን እውቅና እንደሚሰጡ ለጠቅላይ ሚኒስትሩ መግለጻቸውን አስታውቋል። በተጨማሪም የውጭ ኃይሎችን መውጣትና የትግራይ ኃይሎችን ትጥቅ መፍታት ጨምሮ የሰላም ስምምነቱን በፍጥነት ተግባራዊ የማድረጉን አስፈላጊነትም ለጠቅላይ ሚኒስትር አብይ በአጽንኦት እንዳነሱላቸውም ነው መግለጫው ያመለከተው። ከኢትዮጵያ መንግስት በኩል ግን ውይይቱን በተመለከተ እስካሁን በይፋ የተሰጠ መግለጫም ይሁን አስተያየት የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በሌላ በኩል የኢትዮጵያ አየር መንገድ ዋና የግሩፕ ዋና ስራ አስፈጻሚ መስፍን ጣሰው ለሀገር ውስጥ መገናኛ ብዙሃን ለኢትዮጵያ ዜና አገልግሎት በሰጡት መግለጫ የኢትዮጵያ አየር መንገድ ወደ ትግራይ ክልል ተቋርጦ የነበረውን ወይም የቆየውን መደበኛ በረራ ለመጀመር ዝግጅት ላይ መሆኑን አስታውቀዋል። በዚህ በመግለጫቸው ላይ እንደተጠቀሰው በሁለት በመቀሌና በሽሬ የሚገኙ አየር ጣቢያዎች ወይም አየር መንገዶች በጥሩ ሁኔታ ላይ የሚገኙ በመሆናቸው በረራ ወደዚያ እንደሚጀምሩ አስታውቋል። ባልደረባችን ኬኔዲ አባተ በቀጥታ ከአየር መንገዱ ተጨማሪ መረጃዎችን ለማግኘት ጥረት እያደረገ ነው። ከተሳካ ይዘን እንመለሳለን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፍላችሁን የረቡዕ ምሽት የራዲዮ በቴሌቪዥን ስርጭታችንን ነው የሰማችሁት። ለዕለቱ የያዝነውን የአብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ወደ ደቡብ ወሎ ነው የምናልፈው። ከኦሮሚያ ክልል የተለያዩ አካባቢዎች ተፈናቅለው በአማራ ክልል ደቡብ ወሎ ዞን ቃሉ ወረዳ ሀርቡ ከተማ የሚገኙ ተፈናቃዮች ያለ ምንም መጓጓዣ አቅርቦት ወደ ሌላ ቦታ እንዲዛወሩ እንደተነገራቸው ለአሜሪካ ድምጽ አስተያየታቸውን የሰጡ ተፈናቃዮች ተናግረዋል። የደቡብ ወሎ ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት ቅሬታውን አልተቀበለውም። አስቴር ምስጋናው ናት ተፈናቃዮቹን ያነጋገረቻቸው። ሙሉ ዘገባው እንደሚከተለው ይቀርባል።
ከኦሮሚያ ክልል ምስራቅ ወለጋ አካባቢ ተፈናቅለው መጀመሪያ ባህር ዳር ከተማ ከዚያም ደቡብ ወሎ ሀርቡ ከተማ ወደሚገኘው መጠለያ ጣቢያ ከገቡ ከአምስት ወር በላይ ማስቆጠራቸውን የሚናገሩት ስማቸው እንዲጠቀስ ያልፈለጉ አንድ ተፈናቃይ የአጠቃላይ ተፈናቃዮች ቁጥር 6000 እንደሚደርስ ይናገራሉ። የሚሰጣቸው እርዳታ እንደሚቆራረጥ ገልጸው ሰሞኑን ደግሞ ያለመጓጓዣ አቅርቦት ወደ ሌላ ቦታ እንዲዛወሩ እንደተነገራቸው ተናግረዋል።
አሁን መንግስት ማንሳትም ተወው፣ እርዳታ ማድረግም ተወው። አሁን ህብረተሰቡ 300 ብር በቃ ኮንትራት መኪና እየፈለገ መልሶ ወደ ጃሪ እየሄደ ነው። አሁን ህብረተሰቡ እንደምታየው ጓዙን በኮንትራት መኪና በቃ ብሩን እየጨፈጨፈ ነው ያለው። በቃ መንግስትም የለም።
ሌላው ስማቸው እንዳይጠቀስ የጠየቁንና እንደቀደሙት ተፈናቃይ በስልክ አስተያየታቸውን የሰጡን ግለሰብ ያለ መጓጓዣ ወደ ተባለው መጠለያ ለመሄድ እንደሚቸገሩ ተናግረዋል።
ታዝክ ታናሽና ያው ላይ አይቀምጣል ሀገር ይሄዳል። ያው ወደ ዘወር ዘያሉ አካባቢ እሱ ብሎ ተነሳ፣ ኮንትራት ምንም ይያዝ ተነሳ። እኛ ብዙ ግለሰብ የሚሆን ሰው እዚሁ ሀገራችን ብለን መጥተን ነው የምንሄደው ስንል እዚሁ ቀርተናል። ያው መላክ አረጉልን እንደሄድ ነው።
የደቡብ ወሎ ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት የቅድሚያ ማስጠንቀቂያና ምላሽ ቡድን መሪ አቶ መሐመድ ሰይድ በተፈናቃዮቹ የቀረበውን ቅሬታ አይቀበሉትም።
ተፈናቃዮቹ መጥተው ሀርቦ ከተማ ላይ ነበር በፊት ሰፍሮ የነበረው። ስለዚህ ለጊዜው ቴክኒክና ሙያ የሀርቡ ቴክኒክና ሙያ ባዶ ስለነበር በትምህርት እየሰጠ ስላልነበር ሰኔ ወቅት ላይ ስለነበረ እዛ እንዲገቡ ተደርገዋል። አሁን ግን ቴክኒክና ሙያው ትምህርት መጀመር አለበት። ስለዚህ ይህንን ትምህርት ለማስጀመር እዚሁ ዞን ላይ ሌላ ቦታ ላይ ክፍት የሆነ ቦታዎችን ካገኘም በኋላ ጽዳት አስጠብቀን ቦታዎቹን አመቻችተን ጥበቃ ተዘጋጅቶ ወደዛ ቦታ ላይ እንዲሄዱ መኪና መንግስት አመቻችቶ ከዛ እያንቀሳቀሳቸው ነው የሚገኘው። በእርግጥ ይህን መንግስት መኪና ማመቻቸት እንኳ ባይችል በእጃቸው ላይ ወደ 12,000 ብር የተሰጠ በአካውንታቸው ገቢ የሚሆን በየወሩ 4,000 ብር በፓርትነሮች የተሰጠም ስላለ ይህንም በራሳቸው አፎርድ ማድረግ ይችላሉ። ግን የተለያዩ እንግልቶችና ሌሎች ነገሮች እንዳይደርሱ በሚል ከዞን ትራንስፖርት መምሪያ ጋር በመሆን ትራንስፖርት አመቻችቶ ወደ ተውለደሪያ አካባቢ ሽፍት እያደረግን ነው ያለ ነው። ትራንስፖርት አልተመቻችልን የሚለው ስህተት ነው። ከአሁን በፊት ወደ 7 መኪና ተፈናቃዮች ገብተዋል። አሁንም ዛሬም ቢሆን 7 መኪና ተልኳል ቦታው ላይ በአግባቡ ሬጅስተር እየተደረጉ ወደዚህ እንዲመጡ እየተደረገ ያለበት ሁኔታ ነው ያለው።
አቶ መሐመድ ከመጠለያ ጣቢያ ውጭ በየሰው ቤት ተጠግተውና በመጠለያ ጣቢያ ውስጥ 43,000 የሚሆኑ ተፈናቃዮች መኖራቸውን ገልጸው ከ90% በላይ የሚሆኑት ከተለያዩ የኦሮሚያ ክልል የመጡ መሆናቸውን ገልጸዋል። በተጨማሪም ዛሬ እስካነጋገርናቸው ዕለት ድረስ በየቀኑ 1,000 የሚሆኑ ተፈናቃዮች ወደ ዞኑ እየገቡ መሆኑን የጽህፈት ቤቱ ኃላፊ አቶ መሐመድ ሰይድ ተናግረዋል። በአማራ ክልል በአሁኑ ሰዓት ከ6,000 በላይ ተፈናቃዮች እንደሚገኙ ከክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን የተገኘው መረጃ ያመለክታል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
በኢትዮጵያ የሚገኙ ዘጋቢዎቻችንን እናመሰግናለን። አሁን ደግሞ ወደ ሌላ የአፍሪካ ሀገር ነው የምናልፈው። ወደ ምዕራብ አፍሪካ ነው የምንሄደው። የምዕራብ አፍሪካ መሪዎች በቀጠናቸው በተስፋፋው ሽብርተኝነትና በተባባሰው የደህንነት ችግር ላይ ለመነጋገር ትላንት ማክሰኞ አክራ ላይ ስብሰባ ተቀምጠዋል። ቤኒን፣ ቡርኪና ፋሶ፣ አይቨሪ ኮስት እና ቶጎን የሚያካትተው የአፍሪካ ተነሳሽነት አባላት የተነጋገሩበት ከሳህል ተነስቶ ወደ አካባቢያቸው የተዛመተውን ሽብርተኝነት ለመከላከል በሚቻልበት ሁኔታ ላይ ነው። የሩሲያ ተጽዕኖ እየጠነከረ ሲመጣ አውሮፓውያን ኃይሎች አካባቢውን ለቀው እየወጡ ነው። በኬንት መንሻ ከአክራ የተጠናቀረ ዘገባ ነው። ደረጀ ደስታ እንደሚከተለው ይዞታል።
የአክራ ተነሳሽነት 7 የምዕራብ አፍሪካ አገሮች ከቡርኪና ፋሶ፣ ኒጀር በኩል በሰሜኑ የድንበሮቻቸው አቅጣጫ እየጨመረ የመጣውን እስላማዊ ታጣቂዎች ጥቃት በጋራ ለመከላከል የፈጠሩት የደህንነት ማስጠበቂያ ትስስር ነው። ሽብርተኝነትን ለመዋጋት በከፍተኛ መሪዎች ደረጃ የመጀመሪያው በሆነው የአክራ ተነሳሽነት ጉባኤ ላይ ንግግር ያደረጉት የጋናው ፕሬዝደንት ናና አኩፎ አዶ እየጨመረ የመጣውን ሽብርተኝነት በጋራ ለመዋጋት ለአባል አገራት ተባብሮ መስራቱ አስፈላጊም ሆኖ መገኘቱን ተናግረዋል።
ዌስት አፍሪካ continues to suffer from the effects of the scourge of terrorism and violent extremism.
ምዕራብ አፍሪካ በአሸባሪነትና በአመጽተኝነት እየተሰቃየች መሆኑን እንደቀጠለ ነው። ሽብርተኝነት በአካባቢው በፍጥነት እየተስፋፋ ነው። ዛሬ በአካባቢው በሚያደርጉት እንቅስቃሴ ስኬት አገኘን በሚል የተደፋፈሩት የአሸባሪ ቡድኖች አዳዲስ የሽብር እንቅስቃሴዎችን የሚያራምዱባቸውን ሌሎች አካባቢዎች እየፈለጉ ነው። ይህም ስኬታቸው ሽብርን ከሳህል ወደ ደቡብ አፍሪካ የባህር ዳርቻና ወደ ምዕራብ አፍሪካ እንዲሸጋገር አድርጓል። አክራ ኢኒሼቲቭ በሚል የተቋቋመው ይህ እቅድ ይህን ከሳህል እስከ ደቡብ አፍሪካ ባህር ዳርቻ ድረስ ያለውን የሽብርተኝነት እንቅስቃሴ መዛመት ለመግታት ነው።
የጋናው መሪ አገሮቹ የራሳቸው ተነሳሽነት የሚኖራቸው ቢሆንም የውጭ አጋሮቻቸው እንዲረዷቸው ግን ያስፈልጋል ብለዋል።
Our assessment points to the fact that support from members of the international community will be needed.
የደረስንበት ግምገማ ከዓለም አቀፉ ማህበረሰብ አባላት ድጋፍ እንደሚያስፈልግ ይጠቁማል። ይሁን እንጂ በአገር አቀፍ ደረጃ ያለውን ኃላፊነታችንን ለመወጣት የምናደርገውን ጥረት የሚያከብሩ ዓለም አቀፍ አጋሮችን በማሳተፍ በራሳችን በኩል የሚፈለግብንን ከፍተኛውን ኃላፊነት ለመሸከም ባለን ቁርጠኝነት ጸንተናል።
እንደ እንግሊዝ፣ ፈረንሳይና ጀርመን የመሳሰሉት ምዕራባውያን አገሮች ሰላም አስከባሪ ኃይሎቻቸውን ከማሊ ያወጡ ሲሆን በምዕራብ አፍሪካ የተበላሸውን የጸጥታ ሁኔታ የበለጠ ሊያባብሰው እንደሚችል ተገምቷል። የእንግሊዝ ጦር ኃይሎች ሚኒስትር ጄምስ ሂፒ በበኩላቸው እንግሊዝና ሌሎች የምዕራብ አገሮች ከምዕራብ አፍሪካ አገሮች ጋር ጽንፈኝነትና ሽብርተኝነትን በመዋጋት አጋር ሆነው መስራቱን የሚቀጥሉበት ሲሆን ችግሮቻቸውን እንዴት መፍታት እንዳለባቸው የማይነግሯቸው መሆኑን ገልጸዋል።
I'm acutely aware that there is a security challenge.
የደህንነት ፈተና መኖሩን ጠንቅቄ አውቃለሁ። የብሪታንያ ወታደራዊ ኃይሎች በአክራው ኢኒሼቲቭ ውስጥ ካሉት ከብዙዎቹ አገሮች ጋር ጥሩ ግንኙነት ስላላቸው እነሱንም ለመጠቀም ዝግጁ ነን። ይህ በምዕራብ አፍሪካ አካባቢ ያለ ችግር በመሆኑ መፍትሄ ለመስጠት መፈለጎ ትክክል ነው። ነገር ግን እዚያ ያለው አለመረጋጋትና የደህንነት ችግር በእኛ በአውሮፓም ላይ ከፍተኛ ተጽዕኖ ስላሳደረ እኛም በምንችለው መንገድ እርሶን ለመርዳት ዝግጁ መሆናችን ተገቢ ነው።
በአክራ የደህንነት ፖሊሲ ምርምር ተቋም የዓለም አቀፍ ግንኙነትና በደህንነት ጉዳዮች የተካኑት አዳም ቦና ለአሜሪካ ድምፅ እንደተናገሩት መሪዎቹ ተራዎቹን ዜጎች እስካላሳተፉ ድረስ በምዕራብ አፍሪካ የሚደረገው የጸረ ሽብር እንቅስቃሴ ምንም ትርጉም አይኖረውም ይላሉ።
We cannot just get up and end it. There has to be proper measures put in place.
ዝም ብለን ተነስተን ልንጨርሰው አንችልም። ትክክለኞቹ እርምጃዎች መወሰድ አለባቸው። በመሪዎች በኩል ፈቃደኝነት ሊኖር ይገባል። ነገር ግን ዜጎች አንድ ነገር፣ አስፈጻሚዎች ደግሞ ሌላ ነገር ሲያደርጉ ከፍተኛ የግንኙነት ክፍተት ተፈጥሯል። ያለ ህዝብ ተሳትፎ ሽብርተኝነትን መዋጋት አትችልም። እናም እነሱ የሚያደርጉት ያንን አይደለም።
አሁን ደግሞ እስቲ ወደ ብሪታንያ እንሰዳችሁ። የብሪታንያ ኢኮኖሚ በሚቀጥለው ዓመት በ0.4 ከመቶ እንደሚቀንስ ተገለጸ። ይህም ከባለጸጎቹ የቡድን 7 ሀገሮች ከሁሉም ከፍተኛ መሆኑን የኢኮኖሚ ትብብርና ልማት ድርጅት አስታውቋል። ከለንደን የአሜሪካ ድምጹ ሄነሪ ሬጅውል ያጠናቀረው ዘገባ ነው። በዛ ዘገባ መሰረት ዓለም አቀፋዊ የምጣኔ ሀብት ይዞታ ከሰሞኑ ከነበረው ፖለቲካዊ ትርምስ ጋር ተዳምሮ የእንግሊዝን ኢኮኖሚ እንደጎዳው ተንታኞች ይናገራሉ። ቆንጅታየ ዝርዝሩን ታሰማናለች።
የወይዘሮ ሄሊ ግሬይ ቤተሰብ ለገና ለክሪስማስ በዓል እየተዘጋጀ ነው። ልጆቻቸው በየቀኑ በዓሉ መጣ እያሉ ደስ ብሏቸው ይጠብቃሉ። እሳቸው ግን ጭንቀት ላይ ነው ያሉት።
Some having to make sure I've got money for gas and electric. I physically
ለጋዝና ለኤሌክትሪክ የምከፍለውን ማሰብ አለብኝ። ምንም ለማድረግ የምችል አይመስለኝም። በቃ ለክሪስማስ ምንም አያገኙም ማለት ነው።
ይህንን የሄሊ ግሬን ጭንቀት በመላው ብሪታንያ ያሉ ቤተሰቦች ይጋሩታል። የህዝቡ የኑሮ ደረጃ በቀጣዮቹ 2 አመታት እንደ አውሮፓውያን አቆጣጠር በ1956 የኑሮ ደረጃ በሰነድ መያዝ ከጀመረ ወዲህ ታይቶ በማያውቅ መጠን እንደሚያሽቆለቁል ተተንብዮአል። የምግብ ባንክ የሚባሉት የምግብ እደላ ግብረሰናይ ተቋማት የርዳታ ፈላጊው ቁጥር በዚህ ደረጃ ደርሶ አይተን አናውቅም እያሉ ነው። ሻርለት ሂል ፌሊክስ ፕሮጀክት ፉድ ባንክ የሚባል የምግብ እደላ ተቋም አስተዳዳሪ ናቸው። እንዲህ ሲሉ ያስረዳሉ።
It used to be that those were people on the margins of society who couldn't access a kitchen, you know.
ድሮ ድሮ እንደሚታወቀው እርዳታ የሚያስፈልጋቸው ችግር ላይ ያሉ የሚያበስሉት ማዕድ ቤት የሌላቸው ሰዎች ነበሩ። አሁን ስራ ላይ ሆነው ለማብሰያቸው የጋዙንም ሆነ የኤሌክትሪኩን ክፍያ መክፈል የማይችሉ ሰዎች አሉ። እነርሱም እርዳታ ያስፈልጋቸዋል።
ችግሩ እየተባባሰ መሄዱ አይቀርም። የግብር ክፍያው ጨምሯል። መንግስት ወጪዎቹን እየቀነሰ ነው። የብሪታንያ መንግስት ችግሩን ያመጡት የኮቪድ-19 ወረርሽኝና ሩሲያ እንደሆኑ ነው የሚናገረው። የፋይናንስ ሚኒስትሩ ጀረሚ ሃንት ያስረዳሉ።
The lasting impact on supply chains has made goods more expensive and fueled
አቅርቦት ማጓጓዣው ሰንሰለት ላይ የተፈጠረው ጫና የሸቀጥ ዋጋ ይበልጥ እንዲወደድ አድርጓል። ግሽበቱን ከፍ አድርጎታል። ሁኔታውን ያባባሰው ደግሞ ሩሲያ የፈጠረችው የኃይል ምንጭ ወይም የኤነርጂ ቀውስ ነው።
ቀውሱ ዓለም አቀፋዊ ሆኖ ሳለ ብሪታንያ የራሷ የሆኑ ችግሮች እንዳሏት የቻታም ሃውስ ተንታኙ ጃን ካምፕነር ያስረዳሉ።
They are compounded in Britain by a series of ideologically driven
ግጭት ሪዮት ዓለማዊ ምሪት ይዘው የሚጓዙና ቃታቸው በጣም አጣያቂ የሆኑት መንግስታት ናቸው። ያም በመጨረሻው የሊስትረስን አስተዳደር በ45 ቀኑ እንዲወገድ አድርጓል።
የቀድሞዋ ጠቅላይ ሚኒስትር ሊስትረስ የግብር ክፍያዎችን ለመቀነስና የመንግስት ወጪዎችን ለማሳደግ የነበራቸው እቅድ የፓውንድን አቅም እንዳዳከመው የብድር ወጪዎችንም እንዲያሻቅቡ ማድረጉና በኋላም ስራቸውን እንዲለቁ እንዳስገደዳቸው ይታወሳል። ሆኖም ሀገሪቱ የሳቸው እቅድ ካስከተለው ጉዳት አልተላቀቀችም። ለንደን ለመጀመሪያ ጊዜ በአውሮፓ ትልቋ የአክሲዮን ገበያነት ስፍራዋን ባለፈው ሳምንት በፓሪስ ተነጥቃለች። ተንታኞች ብሪታንያ በራሷ ላይ ያመጣቻቸው ችግሮች እንዳሉ ነው የሚናገሩት። ከአውሮፓ ህብረት መውጣትን መምረጧ በንግዱ ዘርፍ አዳዲስ ችግሮች ደቅነውባታል። የአይብ ውጤቶች አምራቹ ነጋዴ ሳይመን ስፐረር ከአውሮፓ ገበያ ያተርፉ የነበረውን $285,000 በአንድ ሌሊት እንደከሰሩ ይናገራሉ። ዘንድሮ ግን ኩባንያቸውን ከአውሮፓ ገበያ ጋር ግንኙነት ላለው ተለቅ ያለ ተፎካካሪ ኩባንያ ሸጠውታል።
We no longer have access to you.
ከአውሮፓ ህብረት ወጥተናል። ስለዚህ ሌላ መፍትሄ መፈለግ ነበረብን።
እንግሊዝ ከአህጉራዊው ህብረት መውጣቷ ኢኮኖሚዋን እንዳቀጨጨው ተንታኙ ጃን ካምፕነር ያስረዳሉ።
It was camouflaged by the pandemic in 2020
and 2021. የ2020ና የ2021 የኮቪድ-19 ወረርሽኝ ሸፍኖት ስለነበር በቀጥታ ከብሬክሲት በተያያዙ ውሳኔዎች ምክንያት የመጣው ጉዳት ምን ያህል እንደሆነ ጥርት ብሎ ሊታወቅ አልቻለም ነበር። አሁን ግን ዘግይቶም ቢሆን እየታየ ነው።
ጠቅላይ ሚኒስትር ሪሺ ሱናክ በበኩላቸው ከአህጉራዊው ህብረት መውጣታችን ጠቅሞናል ባይ ናቸው።
I voted for Brexit. I believe in Brexit. And I know
Brexit እንደግፌ ድምጽን ስጥቻለሁ፣ አምንበታለሁ። Brexit ለሀገሪቱ ትልቅ ጥቅም ማምጣት እንደሚችል አሁንም እያመጣ መሆኑን አውቃለሁ።
መንግስታቸው አሁን ወገባችንን ተጠበቅ ካደረግን የኢኮኖሚ ድቀቱን ጊዜ እናሳጥረዋለን ይላል ነው። በሚሊዮኖች ለሚቆጠሩ ዜጎች ግን የገና ድባብ እንደፊቱ አይደምቅም። መጪዎቹ አመታትም ቀላል አይሆኑም።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የረቡዕ ምሽት ዝግጅታችን ነው። አሁን ከምሽቱ 3:33 ይላል የስቱዲዮ ሰዓታችን። ሰሞኑን እንደምናደርገው ሁሉ የዓለም ዋንጫ አሁን ያለውን ሁኔታ ለመረጃ ወደ እናንተ ለማድረስ ሀብታሙ ስዩምን ባልደረባችንን እዚህ ስቱዲዮ ጋብዘናል። ወደዛው ነው የምናልፈው። ሀብታሙ ስዩም ወደ ስቱዲዮ እንኳን ደህና መጣለ። ስፖርታዊ እለታዊ መረጃዎች እኔ እንኳን በጥልቀት አንተ ወደምታቀርበው የስፖርት ትንታኔ ወይም የእለቱ ዘገባ አልገባም። ግን ከመጀመሩ በፊት የዓለም ዋንጫ አርብ እለት በነበረው ዝግጅታችን የተለያዩ አስተያየቶችን ጠይቀን ነበረ። በስፖርት ውስጥ ያሉ ኳስ ተጫዋቾችን፣ አሰልጣኞችን ብዙዎቹንና ምን ትጠብቃላችሁ ስንላቸው የአርጀንቲናን ቡድንና ብራዚል ቡድን ያሸንፋል የሚል ግምት እንደነበራቸው ምክንያቱም የሴኔጋል ተጫዋች በመጎዳቱ ምክንያትና እስካሁን ያሉት ዛሬ አራተኛ ቀን እስካሁን ያሉት መረጃዎች ምን ይመስላሉ? እሱን ጨምረ ለምሽቱ ያስከውን አካፍለን። እኔ ከካሜራ ዞር ልበል ወደ አንተ ለለፍ
አመሰግናለሁ ጽዮን። እንደምንላችኋል አድማጮቻችን፣ እንዲሁም ተመልካቾቻችን፣ የኳታሩ ዓለም ዋንጫ ያልተጠበቁ ውጤቶች እየተመዘገቡበት ይገኛል። ዛሬ በተደረጉ ጨዋታዎች የብዙሃን መነጋገሪያ የነበረው የጀርመንና የጃፓን ጨዋታ ነበረ። ጃፓን የአራት ጊዜ ዓለም ዋንጫ አሸናፊዋ ጀርመንን 2-1 አሸንፋለች። ጃፓን እንግዲህ በ33ኛው ደቂቃ ጀርመን በኤልኬ ጎድጎን የጎል ቅድሚያውን ብታገኝም ጃፓን ከረፍት መልስ ጠንክራ በመግባት በሬቱ ድዋንና ታኩማ ሳኑ ሁለት ጎሎች ያልተጠበቀ አሸናፊ ሆናለች። ትናንት የተደረጉ ጨዋታዎችን በወፍ በረር ለመቃኘት ያክል ዴንማርክና ቱኒዚያ፣ ሜክሲኮና ፖላንድ 0-0 አቻ ወጥተዋል። በሁለቱ ጨዋታዎች የታየው የግብ ድርቅ ግን ምሽት ላይ በተገናኙት ፈረንሳይና አውስትራሊያ ጨዋታዎች የተሻረ ይመስላል። በዚህ ጨዋታ ፈረንሳይ 4-1 አውስትራሊያን አሸንፋለች። በዚህ ጨዋታ የጎል ማግባቱን እድል ቀድሞ ያገኘችው አውስትራሊያ ነበረች በክሬግ ጎድዊን አማካኝነት በ9ኛው ደቂቃ። ሆኖም የፈረንሳይ ብሔራዊ ቡድን ጨዋታውን በማጋጋል ኦሊቨር ግራውድ ሁለት ጎሎችን ሲያስቆጥር አድሪያን ራቢዮት፣ ኬሊያን ምፔፕ አንድ ጎሎችን በማስቆጠር ፈረንሳይ ባለድል እንድትሆን አድርገዋል። ዛሬ ከሰዓት በኋላ እንዲሁ ሌሎች ጨዋታዎች ተደርገዋል። ሞሮኮና ክሮሺያ ተገናኝተዋል። ሁለቱም ጠንካራ ፉክክር ካደረጉ በኋላ ምንም ጎል ሳይቆጠር አቻ ለአቻ ወጥተዋል። አመሻሹን ስፔንና ኮስታሪካ ያደረጉት ጨዋታ እንዲሁ አነጋጋሪ ሆኖ ውሏል። 22ኛ ዓለም ዋንጫ ከተጀመረ ወዲህ ከፍተኛ የሚባል ጎል በኮስታሪካ ላይ ተቆጥሯል። ስፔን በኮስታሪካ መረብ ላይ 7 ጎሎችን በማገናኘት በጨዋታውም የበላይነትን በመያዝ ይህንን ውድድር የዛሬውን እንግዲህ ሀብላ ጀምራለች። ፍራን ቶሬዝ ለስፔን 2 ጎሎችን ሲያስቆጥር የቡድኑ አጋሮቹ ዳኒ ኦልሞ፣ ማርኮ አሰኒዮስ፣ ጋቪ፣ ካርሎስ ሶሌርና አልቫሮ ሞሮታ 5 ጎሎችን በተከታታይ በማስቆጠር እንግዲህ በዓለም ዋንጫ ውስጥ ሌላ ታሪክ ጽፈዋል። ከዓለም ዋንጫ ጋር የተገናኙ ሌሎች ጉዳዮችን ለማነሳሳት ያክል በዓለም ዋንጫ ታሪክ የመጀመሪያዋ ሴት ዳኛ የሆኑት ስቴፋኒ ፍራምፖርት ትናንት አንድ ጨዋታ በአራተኛ ዳኝነት አጫውተዋል። ጨዋታው ደግሞ በሜክሲኮና በፖላንድ መካከል የተደረገ ነበረ። እሳቸው ዘንድሮ በዳኝነት ከሚያገለግሉ 3 ሴት ዳኞች መካከል አንዷ ናቸው። አንድ ጉዳይ ደግሞ እንጨምር። በዛሬው ዕለት እንግዲህ የቪኦኤ ዘጋቢዎች ከዳካር ባደረሱን መረጃ መሰረት በሴኔጋል የማሊያ ሽያጭ በእጅጉ ተጧጡፏል። ሆኖም ተመሳስለው በተሰሩ ማሊያዎች ምክንያት ግን የሀገሪቱ የስፖርት ፌዴሬሽን ትልቅ ችግር ውስጥ እንደገባ እየተነገረ ነው። ፌዴሬሽኑ ማሊያውን በ$70 ነው የሚሸጠው። ሆኖም ግን የሴኔጋል መንግስት 35,000 ተመሳስለው የተሰሩ ማሊያዎችን መያዙን አስታውቋል። ሆኖም ኳስ አፍቃሪያን የትክክለኛውን ማሊያ ዋጋ በእጅጉ ውድ ስለሆነ ተመሳስለው የተሰሩትን ከመግዛት ውጪ አማራጭ እንደሌላቸው እየተናገሩ ይገኛሉ። ሲሆን የዛሬ የስፖርት መረጃዎችን ከማጠናቀቃችን በፊት በነገው ዕለት የሚደረጉ ጨዋታዎችን እንንገራቸው። ስዊዘርላንድና ካሜሩን፣ ኡራጋይና ደቡብ ኮሪያ፣ ፖርቹጋልና ጋና እንዲሁም ብራዚልና ሰርቢያ በነገው ዕለት ይጫወታሉ። ቀደም ብለሽ እንግዲህ ያልተጠበቁ ውጤት ብለሽ ያነሳሽው አለ። በትናንትናው ዕለት አርጀንቲናና ሳውዲ አረቢያ ገጥሞ ነበረ። እጅግ የተጠበቀችው ቀደም ብለንም ስናወራ ነበረ አርጀንቲና ነበረች። ሆኖም የኳስ አንደኛው ውበት ደግሞ ያልተጠበቁ ውጤቶች መመዝገባቸው ነው እና ሳውዲ አረቢያ 2-1 በማሸነፍ ባለ ድል ሆናለች። የብራዚልን ጉዳይ ነገ እንከታተላለን ማለት ነው። ይሄን ያሉ መረጃዎች።
አዎ፣ የሳውዲ አረቢያ መንግስትም በዚህ ደስታውን ዛሬ ስራ የለም አይደል? ዛሬ ስራ ነጻ ተደርገዋል ዜጎቿን ተደስቷል። የሳውዲ አረቢያ መንግስትም እንግዲህ በነገው ምሽት በአርብ ምሽት ደግሞ አንድ አሰልጣኝ ለትንታኔ ይዘህ እንደምትመጣ ስትነግረኝ ነበር ቅድም።
አሁን እንግዲህ ቀደም ብለን ትናንትና ማስታወቀናችኋል የተለያዩ ባለሙያዎችን በስፖርቱ ጉዳይ እየጋበዝን የዓለም ዋንጫን በተለያየ መንገድ እናያለን ብለናል። አርብ ዕለት የሳምንቱ ጨዋታዎች መገባደጃን ምክንያት በማድረግ አንድ ታዋቂ አሰልጣኝን ይዘን በስልክ መስመር እንገናኛለን ማለት ነው።
አሁን ትሄዳለህ ወይስ ተጋባዥ ነው? ከኔ ጋር ቀሪውን ፕሮግራም ታስተዋውቃለህ።
ዛሬ ሙያዬ በስፖርት ላይ የሚያተኩር ነው። ወደ አንቺ ሙያ እንመልሳቸው።
እሺ፣ እናመሰግናለን ሀብታሙ። የተከበራችሁ አድማጮች፣ ወደ መደበኛ የዕለቱ ስርጭታችን እንመለሳለን። ወደ ሁለተኛው አጋማሽ ተመልሰን ስንመጣ ሴቶችና ቤተሰብን ይዘን እንመጣለን። ሳምንታዊው የረቡዕ ምሽት ሴቶችና ቤተሰብ ተከታዩን የአየር ሰዓት ይይዛል። በኢትዮጵያ በተለይ በገጠርና ግጭት ባለባቸው አካባቢዎች ነፍሰ ጡር እናቶች ተገቢውን ሕክምና ባለማግኘታቸው ምክንያት እናቶችና ጨቅላ ሕጻናት እንደሚሞቱ የጤና ባለሙያዎች ይናገራሉ። በምስራቅ ወለጋ ዲዲሳ ቀበሌ ነዋሪዋ ወይዘሮ ሌሊሳ ጃዋር ከ 3 ቀናት በፊት ሆስፒታል ለወሊድ ገብተው የነበረ ቢሆንም ልጃቸውን ግን መታቀፍ እንዳልቻሉ ይናገራሉ። ግጭት ተከስቶ በነበረው ራያ ቆቦ ከተማ ነዋሪ እንደሆነ የሚናገሩት ወይዘሮ ጎዳዳ ሞላ በበኩላቸው በአካባቢው በነበረው ጦርነት ይበልጥ ተጎጂ የነበሩ እናቶችና ሕጻናት እንደነበሩ ይናገራሉ። በአምቦ አጠቃላይ ሆስፒታል የጽንስና ማህፀን ስፔሻሊስት ዶክተር ኃይሌ ገመቹ በበኩላቸው ነፍሰ ጡር እናቶች ተገቢውን ክትትል የማያገኙ በመሆኑ ለጉዳት እንደሚዳረጉ ገልጸዋል። በሌላ በኩል ደግሞ በኢትዮጵያ በአመት 14,000 የሚሆኑ እናቶች በወሊድ ምክንያት ህይወታቸውን እንደሚያጡ ጤና ሚኒስቴር ገልጿል። ከ87,000 በላይ ጨቅላ ህጻናት በወሊድ ላይ የሚከሰት የጤና እክል ህይወታቸው እንደሚያልፍም የጤና ሚኒስቴር መረጃ ያመለክታል። እነዚህን እናቶች የሚሞቱ እናቶችና ህጻናትን ሞት ለመቀነስና ለመታደግ ሚኒስትሩ በተቀናጀ ሁኔታ ስራ መጀመሩን አስታውቋል። ሁሉንም ያነጋገራቸው ከሚኒስትሩ የእናቶችና ህጻናት ጤና ዳይሬክተር ዶክተር መሰረት ዘላለምንም ጨምሮ ያነጋገረችው ፀሐይ ዳምጠው ለዛሬ ሴቶችና ቤተሰብ መሰናዶ እንደሚከተለው ይዛለች።
የሴቶችና ቤተሰብ ጉዳይ ስነሳ የእናቶችና ጨቅላ ህጻናት ጤና ቅድሚያ ሊሰጠው እንደሚገባ ባለሙያዎች ያሳስባሉ። ተገቢውን የህክምና ክትትል ባለማግኘት ህይወታቸው እንዳያልፍም የህክምና ተቋማትና ባለሙያዎች በተገቢ ሁኔታ የነፍሰ ጡር እናቶችን የህክምና ግለ ታሪክ መረጃን በአግባቡ መያዝ እንደሚገባቸው የጤና ሚኒስቴር ያሳስባል። የአሜሪካ ድምጽ ያነጋገራቸው እናቶች ነፍሰ ጡር እናቶች ማድረግ ስለሚገባቸው የህክምና ክትትል መረጃ በተመለከተ ቢኖራቸውም በተለያዩ ችግሮች ምክንያት በወሊድ ጊዜ የእናቶችም ሆነ የጨቅላ ህጻናት ህይወት እንደሚያልፍ የራሳቸውን ህይወት ምሳሌ በማድረግ ያስረዳሉ። በምስራቅ ወለጋ ዞን አርጆ ሆስፒታል ከሶስት ቀን በፊት ለወሊድ የገቡት ወይዘሮ ሌሊሴ ጀዋር ልጃቸውን መታቀፍ እንዳልቻሉ ይናገራሉ።
ሙዳ ብራው ከሙዳ መገራት ባቻን ጥሩ የመላይ ነጋው መሆን ጥሩ አም የዳኒ ስርነ ደውን ሳረገ ቦቴ ጭኔ ሱነት ጭኔውም ዳይም የሚደም የመላይ
ነፍሰ ጡር እያለሁ ምንም ችግር አልነበረብኝም። በጤና ኤክስቴንሽን ባለሙያዎች በኩል በደንብ እንድበላ፣ ከባድ ስራ እንዳልሰራና ሌሎች ጥንቃቄዎችን እንዳደርግ ትምህርት ተሰጥቶኛል። ምጥ ሲጀምረኝ እሁድ ወደ ሆስፒታል መጣሁ። ከዛም ሐኪሞች አዩኝ፣ ገና ነሽ አሉኝ። እዛው ሆስፒታልም ቆየሁ። ከእሁድ ጀምሮ በህክምና ስረዳ ነው የቆየሁት። ትናንት ግን በሆዴ ያለው ህፃን ሙት ሆኖ የተወለደው። ምክንያቱን ስጠይቅ ህፃኑ ያለ ጊዜው ነው የተወለደው አሉኝ። አሁን ለኔ የህክምና እርዳታ እየተደረገልኝ ነው ያለሁት።
እናቶች በእርግዝና ጊዜ አስፈላጊውን የጤና ክትትል ሳያገኙ ከቀሩ ህይወታቸውም ሆነ በማጸናቸው ያለው ጽንስ ችግር ላይ ይወርቃል የሚሉት በአምቦ አጠቃላይ ሆስፒታል የጽንስና ማህፀን ስፔሻሊስት ዶክተር ኃይሌ ገመቹም
አንዲት እናት ካረገዘችበት ቀን ጀምሮ ስትወልድ ወይም ከወለደችም በኋላ ባሉት 42 ቀናት ውስጥ ለተለያዩ አይነት ችግሮች የተጋለጠች ናት። ሊከሰቱ ከሚችሉ ችግሮች ውስጥ የመድማት ችግር ነው። ሌላኛው ደግሞ የደም ግፊት ነው። የደም ግፊት እንግዲህ ከእርግዝና በፊት የነበረ ሊሆን ይችላል። በእርግዝና ወቅት በተለይ ከአምስት ወር በኋላ የሚከሰት ሊሆን ይችላል። ሶስተኛው ኢንፌክሽን ነው። በይበልጥ ከወሊድ በኋላ ማህፀን ኢንፌክሽን፣ የኩላሊት የሽንት ኢንፌክሽን ሊሆን ይችላል። የሳምባም ሊሆን ይችላል። በተለያየ መልክ እናትየዋን ሊጎዳ የሚችሉ ኢንፌክሽኖች ናቸው። ሌላኛው ውርጃ በተለያዩ ምክንያቶች ሊከሰት ይችላል። በትክክል ሕክምናውን ካላገኘ ከፍተኛ ጉዳትና ሞት ሊያደርስ ከሚችሉ አራቱ ፋክተሮች ውስጥ ናቸው ማለት ነው።
ግጭት ተከስቶበት በነበረው ራያ ቆቦ ከተማ ነዋሪ እንደሆኑ የሚናገሩት ወይዘሮ ጎዳዳ ሞላ በአካባቢው በነበረው ጦርነት ይበልጥ ተጎጂ የነበሩት እናቶችና ህጻናት እንደነበሩ ያስረዳሉ።
ገዛና የለም፣ በቃ ተፈራሷል። የለም እንደምንም ብለው መጥተው
ከተማ ካለችው የጤና ጣቢያና አንዲት ሆስፒታል አለ። ሆስፒታሉም ማቴሪያል የለውም። ከአቅም በላይ ሲሆን ሪፈር ይባላል ወደ ወልዲያ። አቅም ያለው ሂዶ ይታከማል፣ አቅም የሌለውም ቤቱ ይቀራል። ይሄ ነው ያለው ሁኔታ እና እናቶችና ህጻናትም ትልቁ ችግራቸው በመንገድ ላይ ደንግጠው ሲሄዱ፣ አዝለው ሲሄዱ የሚገጥማቸው ችግር ልጆቻቸውን በማጣት ራሳቸውን ያስወርዳቸዋል። ነፍሰ ጡርም ከሆነ እስከዚህ ድረስ ነው የተደረሰው። ብዙ እናቶች አሁን ልጆቻቸውን ያጡበት ሁኔታ አለ። ምክንያቱም የመሸሻ አቅምም ስለሌላቸው ድንጋጤው አለ። ድንጋይ አደናቅፏቸው በመውደቅ ያስወረዳቸው አሉ። ይሄ ነው የተከሰተው እና አሁንም የሰላም ሁኔታ ተረጋግጦልን እናቶችና ህጻናት በሰላምና በንት የሚያድጉበትና በቂ አገልግሎት የሚያገኙበት ምቹ ሁኔታ እንዲፈጠር ነው የሁሉም ፍላጎትና ስሜት።
የኢትዮጵያ ጤና ሚኒስቴር የእናቶችና ጨቅላ ህጻናት ሞት ለመቀነስ ላለፉት 8 ዓመታት የሚወልዱ እናቶች የተደራጀ መረጃ እንዲኖራቸው ማድረጉን ያስታወሱት በጤና ሚኒስቴር የእናቶችና ህጻናት ጤና ዳይሬክተር ዶክተር መሰረት ዘላለም መረጃው በሚገባ የተሰበሰበ እንዳልሆነ ያስረዳሉ።
የእናቶች ሞትን ቅኝት ይደረጋል። በየቀኑ በየሳምንቱ ሪፖርት ይመጣል። ከክልሎችም ከተቋማትም በተቋም ደረጃ ህይወታቸው ያለፈ እናቶችና ቤትም ሲወልዱ በዛም ውስጥ የሚመጣው ሁለቱ መረጃ ይመጣና ትንታኔ እናደርጋለን። ይሄ የሚመጣው መረጃ እንደሚጠበቀው አይደለም። ባለፉት 8 ዓመታት ሰርተንበታል፣ ግን እስካሁን ድረስ በየአመቱ እስከ 14,000 የሚሆኑ እናቶችን የእነሱን መረጃ ይዞ ይመጣል ብለን እናስባለን። ያ መረጃ ብቻ መምጣቱ ሳይሆን ለምሳሌ ዛሬ በሞት ያጣናት እናት የእሷ መረጃ ተተንትኖ ምንድን ነው ምክንያቱ፣ ለምን፣ እንዴት፣ በምን ሁኔታ፣ ለምን ይሄም አልሆነም የሚለው በደንብ በዝርዝር ያ ኬስ ታይቶ ተተንትኖ በሚቀጥለው ለመውለድ የምትመጣዋን እናት መታደግ ነው። እስካሁን ድረስ ከ10% በላይ አልደረሰም ሪፖርቱ። ስለዚህ ይሄ 10% ብቻ መሆኑ በራሱ አሳሳቢ ስለሆነ ነው። ከ10% ውስጥ ደግሞ 10% ብቻ የመጡት ውስጥ ከነዚህ ውስጥ 50% ናቸው ደግሞ በውስጥ በደንብ ታይቶ ለምን፣ እንዴት፣ በምን ምክንያት የሚለው ትንታኔ የተሰራላቸው።
የጤና ባለሙያዎችና ተቋማት የመረጃ አሰባሰባቸው ምን ይመስላል ስንል የጠየቅናቸው በአምቦ አጠቃላይ ሆስፒታል የጽንስና ማህፀን ስፔሻሊስት ዶክተር ኃይሌ ገመቹም
መረጃዎች ይያዛሉ። ያለበት ሆስፒታል ውስጥ ማተርናል ቤዝ ኦዲት የሚባል ነገር አለ። ያ የሚመለከተው አካል ካከመው ቲም ጭምር ተገናኝተው ምክንያቱ ምንድን ነው፣ የሞቱ መንስኤ ምንድን ነው፣ ምክንያቱ ምንድን ነው፣ ለምሳሌ ብልያንስ ካለ እዛ አካባቢ የአመለካከት ችግር ሊኖር ይችላል፣ ወይም ደግሞ የእውቀት ወይም ደግሞ የትራንስፖርቴሽን ችግር ሊኖር ይችላል። በተለያዩ አይነት ምክንያቶች ወደ ጤና መስጫ አካባቢ ያለመሄድ ሁኔታ፣ የመዘግየት ሁኔታ ሊከሰት ይችላል። ከጤና ጣቢያም ወደ ተሻለ ሕክምና የሚሰጥበት ሆስፒታል በሚላኩበት ጊዜ አሁንም ከትራንስፖርት ጋር ሊሆን ይችላል። ከብዙ አይነት ነገሮች አንጻር ቶሎ ሕክምና ሳያገኙ ይችላሉ። እነዚህን ነገሮች ለመለየት ነው እንግዲህ የምንገናኘው። ይሄ ሞት መከላከል የሚቻል ነው ወይ፣ ከሕክምና አቅም በላይ የሚሆን ነው ወይ የሚለውን ነገር መለየቱ ስራ ይሰራል። ለሚቀጥሉት ሕክምናዎች እንደ ግብዓት ተጠቅመን ሌላ ተጨማሪ ተመሳሳይ ችግር እንዳይከሰት ጥንቃቄ እንዲደረግ ፊድባክ እንሰጣጣለን ማለት ነው።
ለእናቶችና ጨቅላ ህጻናት ሞት መነሻ ነው የተባሉት በእናቶች ጤና መረጃ ትንታኔ የተደረሰበት በዋናነት የተጠቀሰው የደም መፍሰስ ለእናቶች ሞት መንስኤ ሆኖ እንዳይቀጥል የጤና ሚኒስቴር በተለይ የመሰረተ ልማት ችግር ያለባቸው አካባቢዎች ከፍተኛ የወሊድ ስራ የሚያከናውኑ የጤና ተቋማትና በተመረጡ የጤና ተቋማት ውስጥ መለስተኛ የደም ባንክ እንዲኖር አስፈላጊ ግብዓቶች እየተሰራጩ ነው ሲሉ ዶክተር መሰረት ገልጸዋል። በኢትዮጵያ በወሊድ ምክንያት የሚጠፋው የእናቶችና ጨቅላ ህጻናት ህይወት 80% በህክምና እርዳታ መታደግ የሚቻል ነው ያሉት ዶክተር መሰረት የሚመለከተው አካል ሁሉ የሚጠበቅበትን ሁሉ ማድረግ አለበት ሲሉ አሳስበዋል። በተለይ በተፈጥሮም ሆነ በሰው ሰራሽ የሚፈጠሩ ችግሮች ግንባር ቀደም ተጎጂ እናቶችና ህጻናት ናቸው ያሉት ኃላፊዋ በወቅቱ በተቻለ መጠን በተንቀሳቃሽ የህክምና ቡድን አገልግሎት ሲሰጥ እንደነበር ገልጸው አሁን ባለው ሁኔታ ግን ችግሮቹ መፍትሄ እያገኙ ነው ሲሉ አክለዋል። በኢትዮጵያ በአመት 14,000 የሚሆኑ እናቶች በወሊድ ምክንያት ህይወታቸው ያልፋል ሲል የጤና ሚኒስቴር መረጃ አመልክቷል። በወሊድ ምክንያት ህይወታቸው የሚጠፉ እናቶችና ጨቅላ ህጻናት የህክምና ግለ ታሪክ በአግባቡ አለመያዝ ዋነኛ መንስኤ ሆኖ ይጠቀሳል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ሳምንታዊው የሴቶችና ቤተሰብ ቅንብርን ነበር ያስደመጥናችሁ። አሁን ደግሞ በየ15 ቀኑ አንዴ የሚመጣውን አሜሪካና ህዝቧ እናስከትላለን።
በዛሬው የአሜሪካና ህዝቧ የዋጋ ግሽበቱ ጭንቀት ያቀላበት የዘንድሮ የአመት በዓል ገበያ የሚል ይሆናል። የአሜሪካ የገና በዓል ገበያ የፊታችን አርብ ማለትም ነገ በሚከበረው የምስጋና ቀን ታንክስጊቪንግ ዴይ ማግስት ይጀምራል። በአሁን ወቅት ካለው የዋጋ ግሽበት አኳያ የዘንድሮ ገበያ ምን ይመስል ይሆን? የቪኦኤው ክሪስ ካስጆ ያጠናቀረው ዘገባ ነው። ቆንጅታዬ ለዛሬ አሜሪካና ህዝቧ ታቀርበዋለች።
ከዋሽንግተን ዲሲ ወጣ ብላ የምትገኘው አሌክዛንድሪያ ከተማ ጎብኚዎችንና ነዋሪዎችን በሚስቡ በርካታ ትላልቅ የገበያ ስፍራዎችና አነስተኛ መደብሮች ትታወቃለች። በዚያ ከሚገኙት አንዱ ሬድ ባርን መርካንታይል የሚባል የቤትና የስጦታ ቁሳቁስ መደብር ሲሆን የኮቪድ-19 ወረርሽኙን ጊዜ በመከራ እንዳለፈው ባለቤቲቱ ኤሚ ረትፈርድ ይናገራሉ።
Dismal, and we were worried that we weren't going to make it.
መጥፎ ጊዜ ነበር። እንዲያውም አንዘልቅም ብለን ተጨንቀን ነበር።
ዘንድሮ ግን ገበያተኛው እየተመለሰ ነው። ሆነም በአሁን ወቅት ባለው የዋጋ ግሽበት የተነሳ እንደ በፊቱ ሳይሆን በጥንቃቄ ነው የሚገበያዩት። ለአመት በዓል ገበያ የወጡት ሌዝሊ ሃፍ መግራው ሲናገሩ እንዲህ ብለዋል።
I feel I'm looking more for a discount or something else that can swing.
እኔ በይበልጥ ቅናሽ ላይ ያለ ነገር የምፈልግ ይመስለኛል። አለዚያ ደግሞ ያው ሻል የሚል ነገር ካለ አያለሁ።
ብሔራዊው የችርቻሮ ንግድ ድርጅቶች ፌዴሬሽን በዚህ በህዳርና በመጪው ተሐሳስ ወር የአመት ባለ ሽያጩ መጠን ባለፈው እንደ አውሮፓውያን አቆጣጠር 2021 ዓ.ም ምረት ከነበረው በ6 ወይም በ8 ከመቶ እንደሚጨምር ተንብየዋል። የፌዴሬሽኑ ተጠሪ ካትሪን ኩለን ሲያስረዱ እንዲህ ብለዋል።
They are shopping at different brands than they would otherwise, and they're also considering discount stores.
በፊት ከሚገዙት አይነት ነገር የተለየ ይገዛሉ ወይም ደግሞ ወደ ቅናሽ መደብሮች ይሄዳሉ። ከዚያም ሌላ ደግሞ ብዙዎቹ ሸማቾች ለአመት በዓል የሚያስፈልጋቸውን ቀደም ብለው መገዛዛት ይጀምራሉ፣ ምክንያቱም በአንድ ጊዜ ወጪ እንዳይበዛባቸው በማሰብ ነው።
ታላቆቹ የሀገሪቱ መደብሮች ታዲያ ከሐምሌ እስከ መስከረም የነበራቸውን የሽያጭ መጠን ተመርኩዘው አሁንም የየበኩላቸውን መጪ የአመት በዓል ንግድ ውጤት ተንብየዋል። ዋልማርት ከተጠበቀው በላይ ገበያተኛ ይመጣልናል ብሎ ተስፋ ሲያደርግ፣ ሜሲስ እና ሌሎች ትላልቅ መደብሮች ደግሞ ከአመት በዓል ገበያ ወቅት በፊት በነበሩት ሳምንታት ገበያተኛው ወጪውን ቆጠብ በማድረጉ የእቃ ዋጋ መቀነስ ይኖርብን ይሆናል ብለዋል። ይህ ለሸማቹ መልካም ዜና ነው። ማህባ አሽራፍ እንዲህ ብለዋል።
ምናልባት በኮቪድ-19 ጊዜ ቤት ውስጥ ስለነበር የምንውለው ብዙም ገንዘብ ስላላወጣን ሊሆን ይችላል። አሁን ግን በቃ ለአመት በዓል ገበያ ብዙ ገንዘብ በማውጣት ላይ ነኝ።
የሬድ ባርን መደብር ባለቤት ኤሚ ረትፈርድ ገበያተኛው ከሶስት አመታት በኋላ በአካል መጥቶ መገበያየቱ ተስፋ እንደሰጣቸው ነው የሚናገሩት።
As a small business owner, you have to be, but I really am this year.
የሆነ ሆኖ ዘንድሮ ጥሩ እንደሚሆን ተስፋ አለኝ። ደግሞ አነስተኛ ንግድ ድርጅት ስትሆን ይሆናል የሚል ተስፋ ሰንቆ መስራት ግዴታ ነው። በአሁኑ ጊዜ የዋጋ ግሽበት አለ። ብዙ ሰው እየተጎዳ ነው። ያናውቃለሁ። ግን ደግሞ ክሪስማስ አይሰረዝም። ይመጣል እና ከብራለን አይቀርም።
የዋጋ ግሽበቱ ያሳሰበ ያለበት ጊዜም ቢሆን ታዲያ ነጋዴው የአመት በዓል ስጦታ ገበያው ይደራል በሚል ተስፋ እየተጠባበቀ ነው።
የተከበራችሁ አድማጮች ለረቡዕ ምሽት ያዝናቸው ዝግጅቶች ተጠናቋል። በነገራችን ላይ ዛሬ በሰዓት ጥበት ምክንያት ዲሞክራሲ በተግባር አልኖረንም። በሚቀጥለው ሳምንት ግን ይዘንላችሁ እንመጣለን። አሁን ዝግጅቶቻችን ተጠናቀው ሰዓታችን እየተጠናቀቀ ነው። ከመሰናበታችን በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በአሁን ወቅት ላለው የምግብ ቀውስ ያደረሱን በርካታ ምክንያቶች ያሉ ቢሆንም እንደ እውነቱ ከሆነ ግን የአየር ንብረት ለውጡ በፍጥነት እያደረሰ ያለው መጠነ ሰፊ ጥፋት ምላሽ ለመስጠት ካለን አቅም በላይ እየሆነ ነው ሲሉ የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት ዋና አስተዳዳሪ ሳማንታ ፓወር የተናገሩትን በመጥቀስ ነው የዛሬው ርዕሰ አንቀጽ ሀተታውን የሚጀምረው። የዩኤስኤድ ዋና አስተዳዳሪ ፓወር ይህን የተናገሩት በዓመታዊው የዓለም የምግብ ሽልማት የበርላግ ጉባኤ ላይ ባሰሙት ንግግር ነው።
Temperatures and floodwaters are now rising faster than emergency assistance budgets.
በአሁኑ ወቅት የአየር ሙቀትና ጎርፍ ለአጣዳፊ እርዳታ ከተመደበ በጀት አቅም በላይ በፍጥነት እየጨመረ ነው። የገንዘብ ወይም የምግብ እርዳታ በመለገስ በምንም አይነት ልንቋቋመው የምንችለውም አይደለም። አሁን የያዝነው መንገድ አያዛልቀንም። በሚቀጥሉት ዓመታት በአየር ንብረት ለውጥ ምክንያት ግዙፍ የምግብ አምራች በሆኑ የተለያዩ አካባቢዎች በአንድ ጊዜ ምርት ቢበላሽ ሊከተል የሚችለውን አደጋ ለመገመት እንኳን ይዘገነናል።
ይሁን እንጂ ከዚህ ጨለማ ለመውጣት መንገዱ አለ በማለት ርዕሰ አንቀጹ ሀተታውን ይቀጥላል። ያም የዓለም የምግብ ሽልማትን የመሰረቱት የአረንጓዴው አብዮት አባት ተብለው የሚታወቁት የኖቤል የሰላም ተሸላሚው የአፈር ጥበቃና የእህል ምርት አዋቂ ባለሙያው ኖርማን በርላግ የቀየሱት ጎዳና ነው በማለት አውስቷል። ዶክተር በርላግ ለበርካታ ዓመታት ባካሄዱት ምርምር የፈጠሯቸው አዳዲስ የስንዴና የሩዝ ዝርያዎች የእስያና የላቲን አሜሪካን ምርት መጠን በከፍተኛ ደረጃ አሳድጓል ሲሉ የዩኤስኤድ ዋና አስተዳዳሪ ፓወር ማስገንዘባቸውን ርዕሰ አንቀጹ ጠቅሷል።
Today, as we stare down a global food crisis, and as we have to anticipate more climate-induced pressure...
ከዓለም አቀፍ የምግብ ቀውስ ጋር በተፋጠጥንበትና ወደፊትም የአየር ንብረት ለውጡ በምግብ ምርት ላይ ተጽዕኖ እንደሚያሳድር በሚጠበቅበት በአሁኑ ወቅት ካለፉ ተሞክሮች ትምህርት መቅሰም እንዳለብን ግልጽ ነው። እነዚህን ልምዶች አሁን በዓለም ላይ ካለው ሁኔታ ጋር ማዛመድና ማጠናከር አለብን።
የዘረመል ስርዓት ምርምር ለሳይንቲስቶች ጥሩውን የእህል ዘር አይነት በፍጥነት የመለየቱንና የማዳቀሉን ሂደት ያፋጥናል። ዓመታት የሚወስድ የማዳቀል ሂደት በወራት ውስጥ እንዲከናወን የሚያደርግበትም ጊዜ አለ ያሉት ሳማንታ ፓወር ዩኤስኤድ በዓለም ዙሪያ እንዲህ ላሉ ጥረቶች ድጋፍ እየሰጠ መሆኑን አመልክተዋል።
In the 1990s, USAID and the Rockefeller Foundation supported a talented young Ethiopian scientist.
በ1990ዎቹ ዓመታት የማሽላ ዘሮችን በስኬት በማዳቀል ድርቅንና ስትሪንጋ የተባለውን ሰብል ተባይን የሚቋቋሙ የዘር አይነቶችን ለፈጠረው ለኢትዮጵያዊ ባለጅግ ብሩህ አይምሮ ወጣት ሳይንቲስት ዩኤስኤድና የሮክፌለር በጎ አድራጎት ድርጅት ድጋፍ አድርገውለታል። የአፍሪካ ቀንድን ጨምሮ ከሰሃራ በታች ላሉ 12 ሀገራቶች የቀረቡት አዲሶቹ የማሽላ ዘሮች ለከባድ ድርቅ በተጋለጡ አካባቢዎች ሳይቀር ምርታቸውን በአራት እጥፍ አሳድገውላቸዋል።
የተጠቀሱት ሳይንቲስት እንደ አውሮፓውያን አቆጣጠር በ2009 ዓመተ ምህረት የዓለም የምግብ ሽልማት ተሸላሚው ዶክተር ገቢሳ እጀታ መሆናቸውን ርዕሰ አንቀጹ አመልክቷል። ዛሬም የዶክተር ገቢሳ እጀታን ክንዋኔ በማጠናከር እየሰሩ ላሉት የአፍሪካ አዲስ ትውልድ ሳይንቲስቶች ድጋፋችንን እየሰጠን ነው። ዩኤስኤድ ለአይኤስኤኤኤ አፍሪ ሴንተር፣ ለኬንያታ ዩኒቨርሲቲ እና ለአዲስ አበባ ዩኒቨርሲቲ በስትሪንጋ ተባይ የማይበገሩ አዳዲስ የማሽላ ዝርያዎችን ተመራምረው እንዲፈጥሩ ወደ 3.8 ሚሊዮን ዶላር የሚጠጋ መዋለ ንዋይ መመደቡን ሳማንታ ፓወር መናገራቸውን ርዕሰ አንቀጹ አትቷል። የአረንጓዴው አብዮት ዋነኛ መልእክት ግልጽ ነው። እርሱም ለግብርና ምርታማነትና መሰረታዊ ለሆኑ ምርምሮች አስፈላጊው መዋዕለ ንዋይ ከተመደበ የምግብ አቅርቦት ከምግብ ፍላጎት በበለጠ ፍጥነት ሊያድግ የሚችል መሆኑን ነው በማለት ሳማንታ ፓወር የተናገሩትን ጠቅሶ ርዕሰ አንቀጹ ጽሑፉን አጠቃሏል።
ደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች፣ እኛም የምሽቱን ዝግጅታችንን አጠናቀናል። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ብርሃን ኃይሉ ከስቱዲዮ ስርጭቱን አቀናብራልናለች። ዝግጅቶቻችንን ሁልጊዜም ከራዲዮ በቴሌቪዥን በተጨማሪ ዌብሳይታችንን በመጎብኘት እንዲሁም የፌስቡክ ገጻችንን አት ቪኦኤ አምሃሪክን በማየት ሃሽታግ ቪኦኤ አምሃሪክ የትዊተር ገጻችንንም በማየትና በመከተል አስተያየቶቻችሁን አጋሩን። የሆርን አት ቪኦኤ ኒውስ ዶት ኮም ደግሞ የኢሜይል አድራሻችን ነው። በዛም መልእክቶቻችሁን አድርሱን። ለዛሬ በደህና እደሩ። በነገ ምሽት መደበኛ ዝግጅታችን ተመልሰን እንመጣለን።